Abba Gürgis. የወርቃማው ዘመን ደራሲ፣ መናኝ፣ ጻድቅ፣ ሊቅ፣ የህዝብ መምህርና የሥነ ምህንድስና ባለሙያ የሆነው አባ ጊዮርጊስ ዘጋስጫ የተወለደው በወሎ ክፍለ ሀገር በዛሬው ቦረና ወረዳ ሸግላ በምትባል ቦታ ነው። በ1358 ዓ.ም አባቱ ህዝበ ጽዮን በቤተ መንግስት አካባቢ ያገለግሉ ከነበሩት ካህናት ወገን ሲሆኑ፣ እናቱ አማሃ ጽዮን ደግሞ በደግነቷ የታወቀች ሴት ነበረች። የአባ ጊዮርጊስ ወላጆች ልጅ ሳይወልዱ ለረጅም ዓመታት ቆይተዋል። የልጅ ፍላጎታቸው እንዲሰምር ለሰማዕቱ ጊዮርጊስ ተሳሉ። ስዕለታቸው ሰምሮ በመልአኩ ቅዱስ ኡራኤል አብሳሪነት ወንድ ልጅ ወለዱ። ልጃቸውን ሰማዕቱ ቅዱስ ጊዮርጊስን በመማጸን ስለወለዱት ስሙን ጊዮርጊስ ብለው ጠሩት። በተወለደ በ7 ዓመቱ ትምህርተ ቤተ ክርስቲያን ይማር ዘንድ በዚያ ዘመን በመምህራንና በመጻሕፍት ወደ በለጸገው ወደ ሐይቅ እስጢፋኖስ ትምህርት ቤት አስገቡት። ሐይቅ እስጢፋኖስ የተለያዩ ሊቃውንት የሚገኙበት በብዙ መጻሕፍት የተመላ ዙሪያው በሐይቅ የተከበበ የተማሪን ሐሳብ ለማሰባሰብ አመቺ ቦታ ስለሆነ የሃይማኖት ትምህርት ለመማር የሚመረጥ ትምህርት ቤት ነው። አባ ጊዮርጊስ በሐይቅ እስጢፋኖስ ትምህርት አልገባው ብሎ ለ7 ዓመታት ተቀምጦ ነበር። የትምህርት ቤት ሕይወቱም ከቅዱስ ያሬድ ጋር ይመሳሰላል። ቅዱስ ያሬድ ትምህርት አልገባው ብሎት 7 ዓመት እንደተቸገረ የሐይቁ መምህር የነበረው አቃቤ ሰዓት ሰረቀ ብርሃን በዚህም ያዝኑ ነበር። አባ ጊዮርጊስ ትምህርት አልገባው ብሎ ስላለ ለመነኮሳቱ እህል በመፍጨት ያገለግል ነበር። የፈጨበት ወፍጮ ዛሬ ድረስ በሐይቅ ገዳም ይገኛል። በጥበበ እድ ባካበተው እውቀትም እንደ ቅዱስ ላሊበላ ከአለት ፈልፍሎ ቤተ ክርስቲያን ለማነጽ ችሏል። ዛሬ ከዘመን ርዝማን የተነሳ ጥገና ባይደረግለትም አባ ጊዮርጊስ ፈልፍሎ የሰራው ዋሻ፣ ቅኔ ማህሌት፣ ቅድስትና መቅደስ ያለው ቤተ ክርስቲያን በጋስጫ ገዳም ይገኛል። በአካባቢው የነበረ የወለቃ ወንዝንም ለመሸጋገር ያገለግል ዘንድ ከአለት ፈልፍሎ የሰራው ድልድይ የሥነ ምህንድስና ሙያው የታየበት የአባ ጊዮርጊስ አሻራ ነው። ለብዙ ዘመናት ያዝን የነበረው አባ ጊዮርጊስ አንድ ቀን ወደ ቤተ ክርስቲያን ገባና በቅድስት ድንግል ማርያም ስዕል ፊት ተንሰቅስቆ አለቀሰ። እመቤታችንም እንባውን ተቀብላ ቅዱስ ኡራኤልን ወደ እርሱ ዘንድ ላከችለት፣ ጽዋአ ልቦናም አጠጣው። በዚህም የተነሳ ያጣውን ትምህርት በጥቂት ጊዜ ውስጥ ይዋኝበት ጀመር። አባ ጊዮርጊስ የማስተማር ሙያውን በዚያው በሐይቅ እስጢፋኖስ ነው የጀመረው። ከሐይቅ በኋላም ወደ ትውልድ አገሩ ጋስጫ ተጓዘ። አጼ ዳዊትም የአባ ጊዮርጊስ ሊቅነትና መልካም ስነ ምግባር ስላወቀ በጋብቻ ሊዛመደው ወዶ ስለነበር ልጁን እንዲያገባ ዘወትር ይጠይቀው ነበር። አባ ጊዮርጊስ ግን በድንግልና ጸንቶ ለመኖር እንደሚፈልግ ከመግለጽ አልተቆጠበም ነበር። የአጼ ዳዊት ጥያቄም ስለበዛበት ከአካባቢው በመሸሽ ከአባ በጸሎተ ሚካኤል መቃብር ደረሰ። አባ በጸሎተ ሚካኤልንም ከልጅነት ጀምሮ የወዳቸው ስለነበረ እርሳቸው በመሰረቱት ገዳም በመልካም ስነ ምግባር ከታወቁት ከአባ ቴዎድሮስ ዘንድ የምንኩስና ልብስ ለብሶ መነኮሰ። አባ ጊዮርጊስ ዘጋስጫ በሸግላ በነበረበት ጊዜ በወባ በሽታ ታሞ ለሞት ደርሶ በነበረበት አንድ ሌሊት ቅዱስ ጴጥሮስና ቅዱስ ጳውሎስ ተገልጠውለት ከእኛ ጋር ትኖር ዘንድ ልንወስድህ መጣን አሉ። እርሱም የሰራሁት ስራዬን ሳልጨርስና እግዚአብሔርንም አብዝቼ ስለማመሰግነው አሁን አትውሰዱኝ ሲል ለመነ። እነርሱም ልመናውን ተቀብለው ከህመሙ ፈውሰው ሄዱ። ለዚህም ይመስላል ከበሽታው እንደ ተፈወሰ ወዲያው የድርሰት ስራውን የጀመረው። የመጀመሪያው መጽሐፉን እንደ ጨረሰ መጽሐፉ እንደ ተሰወረበት ገድሉ ይናገራል። በቤት ውስጥ የነበሩትን መጽሐፍት እያገላበጠ ቢገልጠውም ሊያገኘው አልቻለም። አንድ ቀን በቤተ ክርስቲያን በአገልግሎት ላይ እያለ እመቤታችን ተገልጣ ለምን አስቀድመ ሳታገለግለኝ ጻፍክ ስትል ጠየቀችው። እርሱም አንቺን ደስ አሰኛለሁ ብዬ ነውና ይቅር በይኝ ሲል መለሰላት። ከዚያም በኋላ የድርሰት ስራውን ፈቅዳለት ተሰውራለች። አባ ጊዮርጊስ ንጉሥ ይስሐቅ ክረምትን ያሳልፍበት በነበረው ቦታ ላይ ቤተ ክርስቲያን ሠራ። በዚያም በማስተማር በጾም በጸሎት ይተጋ ጀመረ። ንጉሡ በእመቤታችን ስም ቤተ ክርስቲያን ሰርተው አባ ጊዮርጊስን ከጋስጫ አስጠራው። አባ ጊዮርጊስ ምንም እንኳን በዚያ ጊዜ ታሞ የነበረ ቢሆንም ወደ ንጉሡ ተጓዘ። እጅግ በጣም ደክሞ ደረሰ። ስርዓቱንም ለመፈጸም አቅም አልነበረውም። ስለዚህም ንጉሡ ይስሐቅ በአልጋ ተሸክመውት እንዲዞሩና ቤተ ክርስቲያኗን እንዲባርክ አደረገ። ቡራኬውን ከጨረሰ በኋላ ደቀ መዛሙርቱን ሰብስቦ ከሞትኩ አባቴ በጸሎተ ሚካኤል መከራ ወደ ተቀበለበትና እኔም ቤተ ክርስቲያን ወደ አነጽኩበት ቦታ ወስዳችሁ ቅበሩኝ ሲል አዘዛቸው። ለደቀ መዛሙርቱ የመጨረሻ የስንበት ትምህርቱን እያስተማራቸው እነርሱም በአልጋ ተሸክመውት ወደ ጋስጫ እያመሩ ሳለ በመንገድ ላይ በ60 ዓመቱ በዕለተ እሁድ አረፈ። አጼ ይስሐቅም ኢትዮጵያዊ ቄርሎስ አምደ ሃይማኖት ሲል ሰየመው። ቤተ ክርስቲያናችን የቅድስና ማዕረግ ሰጥታ ሰኔ 7 ቀን በዓሉን ታከብራለች። በተለይም አጽሙ ባረፈበት በጋስጫ በታላቅ ድምቀት ይከበራል። በሕይወት ዘመኑ ከ40 በላይ መጻሕፍት የደረሰ ሲሆን ከእነዚህም መካከል ብዙዎቹ በጣሊያንኛ፣ በፈረንሳይኛ፣ በእንግሊዝና በጀርመንኛ ቋንቋ ተተርጉመዋል። የአባ ጊዮርጊስ በረከት ከሁላችን ጋር ይሁን፣ አሜን።
I'm sorry.